ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 7 2015 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዋሽንግተን ዲሲ ስቱዲዮ ተዘጋጅቶ በ15 ቀኑ ወደ አድማጮች የሚደርሰው የእሁድ ምሽት የመስታወት መሰናዷችን በመብራት አብረናችሁ የምናመሸው ጽዮን ግርማና
ስመኝሽ የቆየነን። በምሽቱ ዝግጅታችን ራስን ማጥፋት የአይምሮ ጤና ቀውስ ውጤት ነው።
ወደ ራስ ማጥፋት የደረስኩበት መንገድ ዋናው ግራ የመጋባት ቦታ ላይ ነበርኩኝ። በዛ ሰዓት ላይ እንግዲህ ያው እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የሚሰማው፣ በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር፣ በሀሽሹ ምክንያት ማለት ነው።
ራስን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል። እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው እንደ ባለሙያ የምንረዳው።
የሰማችኋቸው ራሱን ለማጥፋት ሞክሮ የተረፈውን ወጣት ሄኖክ አካለ ወርቅና የአእምሮ ጤና ሐኪምና አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት ዶክተር ኤልያስ ገብሩን ነው።
ኢትዮጵያ ውስጥ ራሳቸውን የሚያጠፉ ሰዎች በተደጋጋሚ መሰማታቸውን ተከትሎ ሰዎች ራሳቸውን ለምን ያጠፋሉ በሚል ሐሳብ ዙሪያ ሰፋ ያለ ዝግጅት አሰናድተናል።
አብራችሁን እስከ ምሽቱ 4 ሰዓት ከዘለቃችሁ ሙሉን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ።
እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ለዓለም ዜናዎቹ ጽዮን ግርማ በድጋሚ መጥቻለሁ። አልሸባብ ትላንት ቅዳሜ በሶማሊያ ማዕከላዊ ሂርሸበሌ ግዛት ባደረሰው የቦምብ ጥቃት 15 ሰዎች ሲገደሉ ከ50 በላይ መቁሰላቸውን የሶማሊያ ባለስልጣናት ተናግረዋል። ከመቃድሾ በስተ ሰሜን 220 ኪሎ ሜትር ርቀት ላይ በመትገኘው ቡሎባርዴ ከተማ ውስጥ የተጠመደ አጥፍቶ ጠፊ የመኪና ቦምብ 11 ሰው መሞቱን የአይን እማኞችና የሕክምና ተቋም ኃላፊዎች ተናግረዋል። አጥፍቶ ጠፊ ቦምቡ በኤስዩቪ መኪና ላይ የተጠመደ አንድ አሽከርካሪ ቦምቡን ለማፈንዳት ወደ አቀደበት ቦታ ከመድረሱ በፊት ጥቃቱን ለመከላከል ከመከሩ የጸጥታ ኃይሎች ተተኩሶበት የነበረ ቢሆንም በፖሊስ ጣቢያና የአፍሪካ ህብረት የሰላም አስከባሪ ኃይል ካምፕ አቅራቢያ ፈንጂዎቹን ማፈንዳቱን የአይን እማኞች ለቪኦኤ ገልጸዋል። የአይን እማኞቹ በፍንዳታው 11 ሰዎች መሞታቸውንና ከ50 በላይ ደግሞ መቁሰላቸውን ተናግረዋል። የበንድ እንዳለ ከሞቃዲሾ በስተሰሜን 160 ኪሎ ሜትር ርቀት ላይ በመትገኘው ጃላላቂስ ከተማ በሶማሊያ ወታደራዊ ካምፕ አቅራቢያ በመኪና ላይ የተጠመደ ቦምብ ፈንድቶ 4 ሰው መገደሉን የአይን እማኞች ተናግረዋል። ሁለቱም የጃላላቅሲና የቡሎባርዴ ከተሞች በሸበሌ ወንዝ ዳርቻ ላይ የሚገኙ ጠቃሚ የንግድና የእርሻ ከተሞች ሲሆኑ በሂራን ግዛት ውስጥ ሁለተኛና ሶስተኛ ትላልቅ ከተሞች ናቸው። ከተሞቹ ላለፉት 10 ዓመታት በአልሸባብ ግዛት ውስጥ የነበሩ ሲሆን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አልሸባብን ከቀጠናው ለማጥፋት ሙሉ ጦርነት ካወጁ በኋላ ህዝቡን በማስተባበር አካባቢዎቹ ከአልሸባብ ለማጽዳት እየሰሩ ነበር። በዚህም የአካባቢው ሰዎች ማስፈራሪያና ተደጋጋሚ ጥቃት ከአልሸባብ ይገጥማቸው ነበር። ባለፈው ዓመት በጥቅምት ወርም በእነዚህ ከተሞች ድልድዮች ላይ ተነጣጥሮ በተፈጸሙ ተመሳሳይ የሽብር ጥቃት በትንሹ 21 ሰው ተገድሏል። በኔፓል ዛሬ የመንገደኞች አውሮፕላን ተከስክሶ 68 ሰው መሞቱን የሀገሪቱ የሲቪል አቪዬሽን ባለስልጣን አስታወቀ። ፓካራ አየር ማረፊያ አቅራቢያ የደረሰው ይህ አደጋ በትንሿ ሂማሊያ ሀገር ውስጥ ላለፉት 3 አስርት ዓመታት ከታየው እጅግ አስከፊው ነው ተብሏል። የየቲ አየር ንብረት የሆነው ይህ አውሮፕላን 72 ሰዎችን አሳፍሮ ከዋና ከተማዋ ካትማንዱ ወደ ፓካሃራ በመብረር ላይ የነበረ ሲሆን ከአደጋው በኋላ በአካባቢውን የቃኙ የነፍስ አድን ሰራተኞች 68 አስክሬኖችን አግኝተዋል። አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ ትላንት ቅዳሜ በዩክሬን ደቡባዊ ምስራቅ ዲምፕሮ ከተማ ላይ በፈጸመችው አዲስ የሚሳኤል ጥቃት 20 ሰው ሲገደል ህጻናትን ጨምሮ 73 ሰው መቅሰሉን እንዲሁም ባለ 9 ፎቅ የመኖሪያ ህንጻ ሙሉ ለሙሉ መውደሙን የክልሉ አስተዳዳሪ ቫለንቲን ሬዝኒቼንኮ ተናግረዋል። በሊቪቭ፣ ኢቫኖ ፍራንኪቭስክ እና ኦዳሳ ክልሎች እንዲሁም ካርኪቭ እና ኪየቭ ከተሞች በሩሲያ በተተኮሱ ሚሳኤሎች ጥቃቶች ምክንያት መሰረተ ልማቶች ተጎድተዋል። በፍርስራሹ ውስጥ ያሉትን ሰዎች ቁጥር እስካሁን አለመታወቁን የገለጹት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንዳለመታደል ሆኖ የሟቾች ቁጥር አሁንም እየጨመረ ነው ብለዋል። በሚሳኤል ጥቃቱ የዩክሬን የተለያዩ ከተሞች መሰረተ ልማቶች በመውደማቸውም ሀገሪቱን የአደጋ ጊዜ ውስጥ እንድትገባ አድርጓታል። በመጨረሻም ቻይና ከኮቪድ-19 ጋር በተያያዘ መረጃዎችን ይፋ እንድታደርግ ከዓለም የጤና ድርጅት ተማጽኖ ቀረበላት። ድርጅቱ ዛሬ ባወጣው መግለጫ ቻይና ከኮቪድ-19 ጋር በተያያዘ የሚደርሰውን ጉዳት በተመለከተ ተጨማሪ መረጃዎችና አሃዞችን ይፋ ማድረጓን እንድትቀጥል ጠይቀዋል። የዓለም የጤና ድርጅት ይህንን ተማጽኖ ያቀረበው የቻይና መንግስት ከታህሳስ ወር መጀመሪያ ጀምሮ ከኮቪድ-19 ጋር በተያያዘ 60,000 ሰዎች መሞታቸውን ይፋ ካደረገ በኋላ ነው። ቻይና ከኮቪድ-19 ጋር በተያያዘ የተጎጂዎችን ትክክለኛ አሃዝ ይፋ አታደርግም በሚል ወቀሳ ይቀርብባታል። የቻይና ኮሚኒስት ፓርቲ የኮቪድ-19 ወረርሽኝን ለመከላከል የወጡ ክልከላዎችን ካነሳ በኋላ በቻይና መንግስት ይፋ የተደረገ የመጀመሪያው ቁጥር ሲሆን፣ ከዚህ የዓለም የጤና ድርጅት ዛሬ ባወጣው የተማጽኖ መግለጫ ትክክለኛ ቁጥር በየጊዜው ይፋ መደረጉ ስለ ወረርሽኙ የተሻለ ግንዛቤ እንዲኖር ያስችላል ብሏል። እንዲህ አይነት መረጃ ለድርጅቱና ለህዝብ ይፋ መደረጉ መቀጠል እንደሚኖርበትም ማሳሰቢያ ሰጥቷል። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅቶቻችን ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 7 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
እያስተናገድናችሁ ያለነው ደግሞ እኔ ጽዮን ግርማና አጠገቤ ያለችው ባልደረባዬ ስመኝሽ የቆየ ወይም ሊሊናት። በሁለተኛው አጋማሽ ከሚቀርበው ዝግጅታችን ቀንጨብ አድርገን እናስደምጣችሁ።
አሁን እንኳን በጋምላክ ብለሽ አላፊ አግዳሚው ሊዳኝሽ ቀርቶ መንግስት ጋም ሄደሽ ጉዳት ደርሶብኛልና ፍትህ እፈልጋለሁ ብለሽ ሄደሽ ፍትህ እየተገኘ እንዳልሆነ እኔ አይደለሁም ኢትዮጵያ መሪ ሳይቀሩ ጠቅላይ ሚኒስትሩ በተደጋጋሚ መሰከሩት ነገር ነው። እና ሀገራችን ውስጥ አሁን በጋምላክ ብለሽ የሚሰማኝ ሰው የማግኘት እድልሽ በጣም የመነመነ ነው።
የሰማችኋቸው አቶ ሙልጌታ አረጋዊ ይባላሉ። የህግ ባለሙያ ናቸው። በህግና ስርዓት ላይ የሚያጠነጥን በህግ አምላክ የተሰኘ ተከታታይ የቴሌቪዥን ድራማ ድርሰት ጽፈዋል። በቅርቡ በአርትስ ቴሌቪዥን ስለሚቀርበው ስለዚሁ ስራቸው የምሽቱ እንግዳ ሆነው ከኛ ጋር ያመሻሉ።
ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ።
በፕሮግራማችን ላይ የሚኖራችሁን አስተያየቶች ደግሞ በፌስቡክ ገጻችን @voaamharic ልታደርሱን ትችላላችሁ። የትዊተር መገኛችን ደግሞ #voaamharic ነው።
በተጨማሪ በዋትሳፕ የስልክ መስመራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል።
ወደ ቀዳሚው ዝግጅት ከማለፋችን በፊት ሲሆን ለእሁድ ምሽት የመጀመሪያውን የመስታወት ፕሮግራም ሙዚቃ ግብዣ ብናስደምጣቸው ስማን ነው መራጭ?
እኔ ከዲ በኩሉ አዲስ የሙዚቃ አልበም ላይ ልድረስሽ የተሰኘውን መርጫለሁ። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ።
ወደ ሙዚቃ
ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ እንደ አዋፋት ቃና ጆሮ የሚስማማ እንደ ጣና ba kana ልሽ ጎዳና ነው ድብቅ ገናና
አውናትም ጥሩ ለሁድ የሚሆን ሙዚቃ መርጠሻል ጽዮን። እንግዲህ ዲበኩሉ ልድረስሽ የሚለውን ነው የሰማነው። ሙሉ አልበሙን ብዙ ሰዎች ወደውታል።
አንቺም እንደምትወጁ ተስፋ አድርጋለሁ። ጋብዤሻለሁ።
ተቀብያለሁ ግብዣውን። አሁን ወደ እለቱ አብይ ዘገባችን እንለፍ።
ራስን ማጥፋት የአእምሮ ጤና ቀውስ ውጤት ነው።
ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለማጥፋታቸው በተደጋጋሚ በተለያዩ ማህበራዊ ሚዲያዎች ላይ ይሰማል። እንግዲህ ማህበራዊ ሚዲያው ከቀደመው ጊዜ በለጠ መረጃዎችን እንድንሰማ ማድረጉ እንዳለ ሆኖ ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየለቱ 30 ሰዎች ራሳቸውን እንደሚያጠፉና በዚህም ምክንያት ቢያንስ 150 ሰዎች ቀሪ ህይወታቸውን የሚወዱትን ሰው ራሱን በማጥፋቱ በሚያስከትለው መዘዝ ጥላ ስር እንደሚያሳልፉ አመልክቷል። እንግዲህ ሲሆን ይህ ማለት በወር ወደ 900 ሰዎች ራሳቸውን ህይወታቸውን ያጠፋሉ ማለት ነው።
ይሄ በጣም ትልቅ ቁጥር ነው። አንቺም ይሄንን መነሻ አድርገሽ ነው ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድን ነው የሚለውን ጥያቄ ይዘሽ በዚህ ውስጥ ያለፉ እንዲሁም ደግሞ ባለሙያዎችን አካተሽ ለመስራት የተነሳሽው ምን አይነት እርዳታስ ማድረግ ይቻላል የሚለው ጥያቄ ቁልፍ ይመስለኛል። ከዚህ ቀደም ራሱን ለማጥፋት ሞክሮ በህክምና እርዳታ የተረፈን ወጣትና ባለሙያ የሚያነጋግርሽው አንቺ ነሽ።
ልክ ብለሻል። እንግዲህ መጀመሪያ እናገርኩት በህክምና እርዳታ የተረፈው ወጣት ሄኖክ አካለወርቅ ይባላል። ሌላው ባለሙያ ደግሞ የአይምሮ ጤና ሐኪምና አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት የሆኑትን ዶክተር ኤልያስ ገብሩንም በጉዳዩ ላይ ጨምሬ አነጋግራቸዋለሁ።
ሁለቱ የሰጡት ሐሳብ ለአድማጮቻችን ጠቃሚ መረጃን ይሰጣልን ብለን እኛ ለዛሬ አሰናድተናል። ወደ አንቺ ዝግጅት እንለፍ።
ሄኖክ አምዴ አካለወርቅ ተወልዶ ያደገው አዲስ አበባ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም ሊሴ ገብረ ማርያምና ግሪክ የተሰኙ የግል ትምህርት ቤቶች ተምሯል። ወላጆቹ እሱንና ወንድሙን ያሳደጓቸው በፍቅርና በእንክብካቤ ነው። ሆኖም ሄኖክ ከልጅነቱ ጀምሮ ሌሊት እንቅልፍ በሚነሱ በሚያስጨንቁና
በሚረብሹ ስሜቶች አይምሮ ረፍት ያጣ ነበር። ሄኖክ እንደሚለው ወላጆቹ ይህን ችግር ቢያስተውሉትም ትኩረት ሰጥተው ግን ወደ እርዳታ አልወሰዱትም።
እንቅልፍ መተኛት አልቻልኩም ቢይሰል ያው ቤተሰብ አይ ፍራቻ ስለሆነ ነው አይም ያልስ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ አመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም ቻይልድ ሳይኮሎጂስት እናሳይና መፍትሄ እንፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመንፈሳዊም ሳይድ ደግሞ እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ይሄ ልጅ በዚህ እድሜው መንፈሱ የተረበሸው እንቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር።
ሄኖክን በልጅነት እድሜው ሰላም ያሳጣው አስፈሪና አስጨናቂ ስሜት እንዲሁም በዚህ ምክንያት የደረሰበት እንቅልፍ የማጣት ችግር እያደገ ሲመጣ በሌሎች ሱሶች ተተካ። ለዚህ ደግሞ ሄኖክ እንደ ምክንያትነት የሚጠቅሰው የሚወዳቸው እናትና አባቱ ትዳር መፍረስ ነው።
ማንም ሰው ቤት ውስጥ ችግር አለ። ማንም ሰው ቤት ውስጥ ጭቅጭቅ ሊኖር ይችላል። አባትና እናት ላይስማማ ይችላል። ግን እኛ እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን መሆን፣ ችግር አለ ብለን ካለን እንደሌለ መሆን፣ ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ ባልና ሚስት ሲፋታ መሀል ላይ ልጅ ነው የሚጎዳው። በዛ ሰዓት ላይ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን የነበርኩበት እድሜ እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ያው ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል፣ እኔም በራሴ መንገድ አሳልፌዋለሁ።
በቤተሰባችን ውስጥ ይፈጠራል ብሎ ያልጠረጠረው ፍቺ ያስደነገጠው ሄኖክ መደበቂያውን በተለያዩ እንደ የአልኮል መጠጥና አደንዛዥ እጾች የመሳሰሉ ሱስ አስያዥ ንጥረ ነገሮች ውስጥ አደረገ። ሆኖም ከሚያስጨንቁት ሐሳቦችና የሚረብሹት ስሜቶች ለመላቀቅ የመረጠው ሱስ ግን በጊዜ ሂደት ወደ ስነ ልቦና ስብራትና ተስፋ መቁረጥ አምርቶ በመጨረሻ ራሱን የማጥፋት ሙከራ አደረገ።
አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስንም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ እጠቀም ነበር። ከችግሮቼን ለመርሳት በጣም መጠጥ ውስጥ ነበርኩኝ። ብዙ አይነት ውዥብር ውስጥ ነበርኩኝ። በዛ ሰዓት የምጠቀማቸው ሀሽሾች አይምሮ ውስጥ የሚፈጥሩት ኢምባላንስ አለ። መወሰን የምፈልጋቸውን ነገር በትክክሉ አላስብም። ልቆጣ እችላለሁ። ሰው ክብር ላሳጣ እችላለሁ። በዛ ሰዓት በእኔ ሳልሆን ሱሱ ሌላ አይዴንቲቲ አምጥቶብኛል ማለት ነው። ስለዚህ ወደ ራስ ማጥፋት የደረስኩበት መንገድ እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው፣ በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር በሐሽሹ ምክንያት ማለት ነው። ስለዚህ ያንን ነገር በጣም ግራ የተጋባ ቦታ ላይ ስለነበርኩኝ ነው ያንን ውሳኔ ላይ ደረስ የሚችለው።
ሄኖክ እግዚአብሔር ቀንህ አይደለም ስላለኝ ከሞት አተረፈኝ ይላል። ራስን የማጥፋት ሙከራው ከሽፎ በሕክምና ድጋፍ ስለመትረፉ ሲያወራ፣ ነገር ግን ልክ እንደ ሄኖክ ሁለተኛ እድል ያላገኙ በተለያዩ ምክንያቶች የአእምሮ ጤና መቃወስ አጋጥሟቸው እርዳታ ባለማግኘታቸው ራሳቸውን ያጠፉና እስከ ወዲያኛው ያሸለቡ በርካቶች ናቸው። ከቅርብ ጊዜ ወዲህ ሰዎች ራሳቸውን ስለማጥፋታቸው በተለያዩ የማህበራዊ ሚዲያዎች ተደጋግሞ ይሰማል። የኢትዮጵያ ሕክምና ማህበር ከአመት በፊት ባጠናው ጥናት መሰረትም ኢትዮጵያ ውስጥ በየቀኑ 30 ሰዎች ራሳቸውን ያጠፋሉ። ለመሆኑ ሰዎች ራሳቸውን የሚያጠፉት ለምንድን ነው? ዶክተር ኤልያስ ገብሩ የአእምሮ ጤና ሐኪምና አዲስ አበባ ውስጥ የሚገኝ አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት ሲሆኑ በአእምሮ ጤና ዙሪያ 5 መጽሐፎችን አሳትመዋል።
ራስን ማጥፋት ብዙ ጊዜ ከኋላው ረጅም ታሪክ ይኖረዋል ወይም ረጅም የአእምሮ ጤና ላይ የሚካሄድ ሂደት ይኖረዋል እና እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው የምንረዳው እና ዳታዎችም ኢፒዲሞሎጂካል ዳታዎችም የሚያሳዩ
የኢትዮጵያ ሕክምና ማህበር ጥናት ራስን ማጥፋት በተለያየ ምክንያቶች ሊደርስ እንደሚችል ይዘረዝራል። በግል ህይወት ውስጥ የሚደርሱ ሁነቶች፣ ከማህበረሰብ መነጠል የመሳሰሉ ማህበራዊ ክስተቶች ወይም በአካባቢ የሚከሰቱ እንደ ኢኮኖሚያዊ ወይም ፖለቲካዊ ጉዳዮች ራስን ለማጥፋት የሚያደርስ የአይምሮ ህመም መከሰት ምክንያት ሊሆኑ ይችላሉ። በዚህም ምክንያት ይላሉ ዶክተር ኤርሚያስ ራስን ማጥፋት በማንኛውም የኑሮ ደረጃ ላይ ያለ ሰው ላይ ሊከሰት የሚችል መሆኑን ያሰምሩበታል።
የአይምሮ ህመም ሀብት ምናምን አይለይ አንድ መረዳት ያለብን ነገር አሁን የአይምሮ ህመም ሲባል ደምን መስጣቸዋሉ ወይ ደግሞ በጣም የሚጨናነቅ ስራ ያለው ሰው ብቻ የሚመስላቸዋሉ እና ልክ እንደ ስኳር እንደ ካንሰር እንደ ማንኛውም ነገር ማንኛውም ሰው ላይ ሊከሰት ይችላል። ይስማማ መጀመሪያ ሰው ማወቅ ያለበት ያ ነው። እኔ አይችልም የሚል ሰው መኖር የለበትም። እኛ ጀምሮ ሁሉም ሰው ለአእምሮ ህመም ሪስክ አለው ወይም የአእምሮ ህመምተኛ መሆን እድል አለው።
ሄኖክ ከራሱ ልምድ በመነሳት አንድ ሰው የራስ ማጥፋት ውሳኔ ላይ የሚደርሰው የደረሰበት የአይምሮ መቃወስ እርዳታ ሳያገኝ ከቁጥጥር ውጪ ሲሆን መሆኑን ያስረዳል።
ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። ራሳችን ሚኒንግ አይዴንቲቲያችን ስረሳ የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራስ ድረስ ደርሼ ነበር። ስለዚህ በዛ ሰዓት ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት። አብዛኛው ኬስም ላይ የአይደንቲቲ ክራይሲስ የሚባለው ወይም ደግሞ የራስን ማንነት ማጣት ሲመጣ ወይ ራስን መጣል ሲመጣ ነው እንደዚህ አይነት ኬሶች የሚመጡት። አብዛኛው ነገር ከልጅነት የሚመጣ ባህሪ በእያደግን እያደግን ስንመጣ አብሮን የሚያድግ መንፈስ አለ። የጭንቅ መንፈስ ሆነ የመርበትበት ሆነ የምን ሆነ whatever it is most of the time in most cases በልጅነት የሚመጣ ነገር ነው። ግን በዛ ሰዓት ላይ አንድ ሰው ራሱን ለማጥፋት ሲሞክር ያንኑ ጊዜ ነው ሰው የሚያየው። እንዴት አላየነው ምን ነገር ይሄን ነገር እንዴት አልሰማነው እንደዚህ እንደሚሰማው ያላቀም ነበር የሚሉ ብዙ አሉ። ግን ያንን ነገር በጣም ብዙ ሰር ስለሰደደና ብዙ አመት ስለላለፈ ነው እንጂ ትትል ከተሰጠው ከልጅነት ጀምሮ ለምንድን ነው ቅዠት ያለበት ይሄ ልጅ መፍትሄ ይፈልጋል ይታለፋል። ከታደገ በኋላ ምንድነው መፍትሄው? እንዲህ ስቴፕ ባይ ስቴፕ ሁሉም ነገር ቤተሰብ ሆነ ጓደኛ ሆነ ዙሪያችን ያለ ህብረተሰብ ሆነ እየታየን ብንሄድ ጥሩ ነው።
ዶክተር ኤርሚያስም የሚያስረዱት ይሄንኑ ነው ራስ ማጥፋት በአንድ ጊዜ የሚደረስ ውሳኔ አለመሆኑን።
ለካውን አንደሳው ታይፎይድ ቢይዘው ጉንፋን ቢይዘው ሌላ አካላዊ ህመም ቢይዘው ሆስፒታል እንደሚሄደው የአእምሮ ህመም ሲይዘው አይሄድም ኢትዮጵያ ላይ። ስለዚህ እኛ ጋር ሲደርስ ህመሙ ቆይቶ ረጅም ጊዜ ተብላልቶ መጨረሻ ደረጃ ላይ ሲደርስ ነው የሚመጣው ማለት ነው። ሱሳይድም በዋናነት እንደዚህ አይነት ኢምፕሊኬሽን አለ። ሰው ወዲያው ዲፕሬሽን እንደሆነ ወዲያው ራሱን ወደ ማጥፋት ሀሳብ ላይገባ ይችላል። ነገር ግን ካልታከመ በጊዜ ሂደት እየባሰ እርዳታውን ቴራፒውን ካላገኘ እየባሰ ሄዶ መጨረሻ ኮንሲኩዌንስ ወይም አውትካሙ ዊል ቢ ኮሚቲንግ ሱሳይድ ማለት ነው።
ዶክተር ኤርሚያስ በጊዜ ህክምና ባለማግኘት ምክንያት ራስን ወደ ማጥፋት ሊከቱ የሚችሉ የአይምሮ ህመሞች መረበሽ፣ ድብርት፣ ሱስ የሚያስይዙ ነገሮችን አላግባብ መጠቀምና የመሳሰሉት መሆናቸውን ይገልጻሉ።
የኢኮኖሚ ጉዳይ ሊኖር ይችላል። ማህበረሰባዊ ቀውስ ሊኖር ይችላል። ቤት ውስጥ የሚያጋጥሙ ስትረሶች ሊኖር ይችላሉ። ምሳሌ ባልና ሚስት መሀል ያለ የሚወዱትን ሰው ማጣት፣ በመለያየት ሊሆን ይችላል፣ በሞት ሊሆን ይችላል። በጣም ከባድ ስብራቶች አሉ። ልክ አካላዊ ስብራቶች እንዳሉ ሁሉ ማለት ነው። መኪና እግራችን ቢገጫ እግራችን ይሰበራል አይደለ? ልክ እንደዛ ሁሉ የምንወደውን ሰው ስናጣም ኢንሳይድ ያለው ስትራክቸራችን ይሰበራል። ስለዚህ ያ ስብራት በራሱ ወደ ዲፕሬሽን ሊመራን ይችላል። ከዛ ውጪ የተለያዩ እንደ አልኮል ያሉ ሰብስታንሶችም የራሳቸው አስተዋጽኦ ያመጡ ወደ ዲፕሬሽን ለመሄድ ማለት ነው።
አገር አቀፍና ዓለም አቀፍ ችግሮች በተበራከቱበት ዓለም የሚኖሩ ወጣቶች ከችግሮቻቸው ለመሸሽ የመጀመሪያ መደበቂያ አድርገው የሚመርጡት ሱስ አስያዥ ንጥረ ነገሮችን ነው። ሄኖክ ይህ በተለይ አዲስ አበባ ውስጥ አስፈሪ ሁኔታ ላይ ደርሷል ሲል ስጋቱን ያጋራል።
በአሁን ሰዓት ኢትዮጵያ ውስጥ በጣም 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 አስፈሪ ጊዜ ነው። ለምን በጣም ብዙ ብዙ ሐሽሾች ገብተዋል ኢትዮጵያ ውስጥ፣ ብዙ ተጠቃሚ አለ። እኔ ያንን ሐሽሽ በመጠቀሜና በማብዛቴ ነው ከራሴ ጋር ተጣልቼ ግራ ተጋብቼ ወደ ራስ ማጥፋት የደረስኩት እሱ ነው ምክንያቱ። ግን በዛ ሰዓት ያን ሁላ ነገር ስጠቀም እኔ ራሴ ላይ ተስፋ ብቆርጥም እግዚአብሔር እኔ ላይ ተስፋ አልቆረጠም ነበር። ስለዚህ ሁሌ የምናገረው ነገር ለሰው እና ለሕዝቡ ካላስፈላጊ ነገር መራቅ፣ ባይርቁም እግዚአብሔር ካጠገባቸው እንዳለና እስከ መጨረሻው ድረስ ለእኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለእነሱም አምናለሁ።
ይህ ብቻ አይደለም። ዶክተር ኤልያስ በስፋት በሀገር ደረጃ የሚከሰቱ እንደ ኮቪድ-19 ወረርሽኝ፣ የኑሮ ውድነት፣ ስራ አጥነት፣ የፖለቲካ ለመረጋጋትና ጦርነት የመሳሰሉ ችግሮችም ለግለሰቦች አይምሮ ጤና መቃወስ ምክንያት እንደሚሆኑ ያሰምሩበታል።
ከውጭ ያለ ማንኛውም ነገር ውስጣችንን አፌክት ያደርጋል። ውስጣችን ውስጥ ያለ ማንኛውም ደግሞ ነገር ውጫችንን አፌክት ያደርጋል። ስለዚህ በአንድ ጦርነት የሚወደውን ሰው የተገደለበት፣ የቆሰለ፣ የሚወዳት ሰው ስትደፈር ያየ፣ እንደዚህ አይነት ሰው አእምሮ ተጋላጭነቱ በጣም ይጨምራል። ስለዚህ ከጦርነትና ከሌሎች ነገሮች ጋር ደግሞ አብረ የሚመጡ ሌሎች የአእምሮ ህመሞች አሉ። እንደ ፖስት ትራውማቲክ ስትረስ ዲስኦርደር ምናምን የምንላቸው እነሱ ደግሞ ሲከሰቱ አብሮ ዲፕሬሽንንም ይዘው ይመጣሉ። ሱሳይዳሊቲ የሚያመጡ ይችላሉ ማለት ነው። ስለዚህ እንደዚያ ነገሮች የራሳቸው ኮንትሪቢሽን አላቸው።
ሄኖክ አሁን ከደረሰበት የአእምሮ ጤና መታወክ አገግሞ ያለፈበትን ፈተና የሚያሳይ እንዲሁም ስለ አእምሮ ጤና ግንዛቤ የሚያስጨብጥና መንገዶችን የሚያመላክት ወደ ራስ መመለስ የተሰኘ መጽሐፍ ጽፎ አሳትሟል። የዩቲዩብ ገጽ በመክፈትም ተሞክሮዎቹን ያጋራል። ባለሙያዎችንና ሌሎች የህይወት ልምዳቸውን የሚያካፍሉ ግለሰቦችን ያነጋግራል። በአንድ ወቅት ህይወቱን ሊያጠፋ የነበረ ወጣት እንዴት እዚህ ሊደርስ ቻለ?
እንግዲህ እግዚአብሔር ይመስገን እኔ እናቴም አባቴም ወንድሜም ቤተሰቦቼም ዙሪያዬ በሙላ ያሉት ይህንን ህመም ከያዝኩት ጀምሮ ሰፖርት አድርገውኝ ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ በቤተሰቦቼ ትዕግስት፣ በቤተሰቦቼ መረዳት፣ ታጋሽነት እና ደግሞ ሙሉ ለሙሉ ደግፈውኝ የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን 1000 ኮፒ ያሳተሙልኝ። ስለዚህ የቤተሰብ መረዳት፣ የቤተሰብ መታገስ ያስፈልጋል። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ እግዚአብሔር ጠጋ ብዬ የራሴንም ንስሐ አባት ይዤ ንስሐ አባቴንም እያማከርኩ ሳይካትሪስቴንም እያማከርኩ ህብረተሰቡንም እያማከርኩ ቤተሰቦቼንም እያማከርኩ ነው ያለሁት አሁን።
ከቤተሰብ ድጋፍ ጎን ለጎን ሌሎችም ሰዎች ራስን ወደ ማጥፋት ደረጃ ከመድረሳቸው በፊት ምን አይነት እርዳታ ማግኘት አለባቸው ለሚለው ጥያቄ ዶክተር ኤልያስም መልስ አላቸው።
እንግዲህ መጀመሪያ ማወቅ ነው ዲፕሬሽን የአእምሮ ህመም እንዳለ። እርዳታ ፈልጎ ከመጣ ሰው በጣም ትልቁን ስቴፕ ሄዷል። ስለዚህ ያን አድርጎ ከመጣ ዘን ኢት ኢዝ አፕ ቱ ዘ ፕሮፌሽናል ስማት ነው። ፕሮፌሽናል ከደፈረሰ ኮዙ ከታወቀ 50% ኦፍ ዘ ፕሮብለም ሶልቭድ ነው የሚባለው። መድኃኒት የሚታከሙ ሰዎች ይኖራሉ፣ በሳይኮቴራፒ የሚታከሙ ሰዎች ይኖራሉ። የስነ ልቦና ህክምና ኮምባይንድ ደግሞ አድርገን መድኃኒትም ስነ ልቦና ህክምና አብሮ የሚፈልጉ ሰዎች ይኖራሉ።
የኢትዮጵያ ሕክምና ማህበር ጥናትም ሆነ ሌሎች በርካታ ጥናቶች እንደሚያሳዩት የአእምሮ ጤንነት ችግር ያለባቸው ሰዎች ተገቢውን እርዳታ በጊዜ ካገኙ ሊሻላቸውና ሙሉ ለሙሉ ሊያገግሙ ይችላሉ። ለዚህ ደግሞ ሄኖክ ምስክር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ እንግዲህ በጣም ጥሩ ዝግጅት ነበር። በተለይ ደግሞ ባለሙያውንም በዚህ ውስጥ ያለፈውንም ወጣት ይዘሽ መምጣትሽ ጥሩ ያስተምራል የሚል እምነት አለኝ። በዚህ ጉዳይ ላይ በተከታታይም ሌሎች ባለሙያዎችንም ይዘሽ በመምጣት ለአድማጮቻችን ለወጣቶችም ጠቃሚ ሀሳብ እንደምታካፊ እንደምታጋሪን ተስፋ አደርጋለሁ።
ልክ ነው። ይሄ ባንዴ ብቻ ተነስቶ የሚቆይ ሀሳብ አይደለም። ማህበራዊ ችግሮችን የሚነካ የተለያዩ የጤና ጉዳይን የሚነካ በተለይ ደግሞ ብዙዎች ግንዛቤ አሁንም የሌላቸው የአይምሮ ጤና ጉዳይን የሚያነሳ በመሆኑ በዚህ ዙሪያ የተለያዩ እንግዶችን እየጋበዝን በድጋሚ የምናነሳው ሀሳብ ይሆናል።
አዎ አድማጮች፣ እንግዲህ የዚህንም ዝግጅት ሙሉ ክፍል ቀደም እንዳልነው ዌብሳይታችንን ጎብኙ ብለናል። በነገና በማክሰኞ መካከል ዌብሳይታችን ላይ፣ ፌስቡክ ገጻችን ላይ ብትፈልጉት ታገኙታላችሁ። ሙሉ ድምፁን ከጽሁፍ ጋር እናጋራችኋለን። ከዚያ መከታተል ትችላላችሁ። ተከታትላችሁም ተመሳሳይ ሀሳብ አስተያየት ካላችሁ አቃሩ።
ልምዳችሁንም የራሳችሁንም ሀሳብ ተሞክሮ ማጋራት ከፈለጋችሁ በእነዚሁ በመገኛ አድራሻዎቻችን ልታጋሩን ትችላላችሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት የመስታወት ዝግጅታችንን ነው። አሁን ደግሞ ሙዚቃ የመምረጥ ተራው አንቺ ነው።
ልክ ነው። እንግዲህ እኔ ደግሞ የምጋብዘው ተወዳጇን አንጋፋዋን እጅጋየሁ ሽባባውን ነው። ብዙዎች በሚጠሯት ጂጂ ካህኔ የነፍሴ አገልጋይ እንቅልፍ አትተኛም ወይ እያለች የምትጫወተውን ዜማ ጋብዛለሁ።
መቼም ሙዚቃ ለመጫወት እንደው በጣም ድፍረቱን ቢኖር ይሄን አልሞክረውም እንጂ በቃ ሲንቆረቆር ውስጥ ይሰማኛል። ጥሩ ሙዚቃ ነው የጋበዝሽው፣
እናዳምጠዋ።
በቃላድርድ በሙዚቃ ቀና ስሜ ስታብራራ ነፍሴ ስታጣራ
ሊሊ፣ በጣም ለሁድ ምሽት የሚሆን ጥሩ ሙዚቃን መርጠሻል።
እንግዲህ አመሰግናለሁ ጽዮን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሁድ ምሽት የመስታወት ዝግጅታችንን ነው። ለሁለተኛው አጋማሽ ወደ ያዝነው ዝግጅታችንን እንወሰዳችሁ።
በሕግ አምላክ
ህግ የሚገዛው ስርዓትና ህግ የሚገዛው ሀገር እንዲኖር ፍላጎቴ ነው ያሉን የህግ ባለሙያው ሙሉጌታ አረጋዊ በህግ አምላክ የተሰኘ ተከታታይ የቴሌቪዥን ድራማ ጽፈዋል። አቶ ሙሉጌታ ለብዙ ጊዜ በአሜሪካ ድምጽ ላይ ቀርበው የህግና የፖለቲካ ትንተና በመስጠት እንዲሁም በተለያዩ ውይይቶች ላይ በመሳተፍ ይታወቃሉ። ከዚህ ቀደም አብራክ የተሰኘ መጽሐፍ ጽፈው ዋሽንግተን ዲሲ ውስጥ ሃርቫርድ ዩኒቨርሲቲ አስመርቀዋል። አሁን ደግሞ በህግ አምላክን ይዘው መጥተዋል። ጽዮን፣ አቶ ሙልጌታን ያነጋገርሻቸው አንቺ ነሽና ወደ ፊልም ድርሰት ምን እንደወሰዳቸው አልጠየቅሻቸውም?
ጠይቂያቸዋለሁ ሊሊ። እንደው አቶ ሙልጌታን ለቃለ ምልልስ ጋብዤ የመጀመሪያ ጥያቄ ያደረኩት አቶ ሙልጌታ በአሜሪካ ድምጽም ሆነ በተለያዩ የመገናኛ ብዙሃን ላይ ቀርበው የህግና የፖለቲካ ትንተና በመስጠት ይታወቃሉና ወደ ድራማው ወደ ቴሌቪዥን ድራማው እንዴት መጡ? ሰሚ ጠፋው ብያቸው ነበር።
ስለዚህ ለሱ ምላሽ ከመሰጡበት ውይይታችን እንጀምር።
እኔ የህግ ባለሙያ ሰው በተቻለ መጠን የህግን ፍላጎት ማራመድ ብቻ ደስ ይለኛል። እኔ ጠበቃ ሆኜ ሰርቻለሁ። ስለዚህ ጠበቃ ሆኜ በሰራሁበት ሰዓት የደንበኞችን ጉዳይ ነበር ወደፊት ለማራመድ ነበር ጥረት አደረገ ነበረው። የህግ አስተማሪ ሆኜ አውቃለሁ። የህግ አስተማሪም ሆኜ የሰራሁት የተማሪዎችን የህግ እውቀት እንዲዳብርና የህግ ፍላጎት አሁንም ወደፊት እንዲራመድ፣ ምክንያቱም ህግ የሚገዛው ስርዓት፣ ህግ የሚገዛው ሀገር እንዲኖር ፍላጎቴ ነው። ሰው በዛ ሴንሱ ልክ አንድ ሰው እንደኔ ያለ ግለሰብ ህግ የተማረ ማለት ነው። በዚህ ሴንሱ ለሀገር ማበርከት የሚችለውን እንግዲህ እየኖር ከሆነ አደለ በህይወት አለ አደል። ሰው በተቻለ መጠን በህይወት እስካለው ድረስ የህብረተሰቡ አካል ነኝ እና በህብረተሰቡ አካልነቴ በበኩሌ በግሌ ማድረግ የምችለውን አስተዋጽኦ የማድረግ ግዴታ አለብን ብቻ ብዬ አስባለሁ ሳይሆን የማድረግ ችሎታውም አለኝ እያስባለሁ እና የቻልኩትን ያህል ኮንትሪቢዩት በማድረግ ራሴን አስደስታለሁ በቅድሚያ። በሁለተኛ ደረጃ ደግሞ ህብረተሰቡ በእኔ አስተዋጽኦ የሆነ ጥቅም የሚያገኝ ከሆነ ደግሞ ጥሩ በሚል ነው እንግዲህ እስካሁን ስንቀሳቀስ ነበረው። በህግ አምላክ ምንድን ነው ያረግኩት? ህግን እንዴት ይበልጥ ህብረተሰቡ ጭንቅላት ውስጥ ሊሰርጽ ይችላል፣ እንዴት ህብረተሰቡ ባህል ውስጥ ገብቶ የህብረተሰቡ የባህል አካል ሆኖ ህብረተሰቡን በይበልጥ ሊያገለግል የሚችልበት ህብረተሰባችን የተሻለ ሰላምና የተሻለ ህይወት እንዲኖረው እንዴት ማድረግ ይቻላል፣ የህግ ሚና ምን ሊሆን ይችላል የሚለው ሁሌ ጭንቅላት የሚያዘው ጥያቄ ስለሆነ ከዚህ በፊት በመጽሐፍ መልክ ሞክሬው ነበረ። ሰው መጽሐፍ የሚያነብ ቁጥሩ እየቀነሰ እንዲሄደ ሲገባኝ እንዳልሽ ቅድም እንዳልሽ በሚዲያም በምንም ስሞክር ቆይቻለሁ በነበረኝ ወይም ባለኝ አቅም። አሁን ደግሞ ሰው ሳየው ሶሻል ሚዲያው ላይ በጣም በተለይ ወጣቱ ሶሻል ሚዲያ ላይ ተሳትፎ በጣም እየጨመረ መሄዱን ሳይ ምናልባት በሶሻል ሚዲያው ማለትም በተለይ በዩቱብ እና በቴሌቪዥን የሚተላለፍ እየተዝናና ምንም ሳይቸገር ምቾቱ ተጠብቆ ምናልባት መልእክት ማስተላለፍ ምንችል እና በህግ ላይ ያለን ግንዛቤ የሚጨምርበት መንገድ የተሻለ መንገድ ቢሆን በሚል ነው እንግዲህ በፊልም መልክ ህግ እንዲስከስ ማድረግ የፈለግኩት።
በቀደም ባሉት ቀናት በሀገር ውስጥ በሚገኙ መገናኛ ብዙሃን አማካኝነት በህግ አምላክን በተመለከተ ቃለ ምልልስ ሲሰጡ አዳምጫለሁ እና እንደው እሱኑ መደጋገም እንዳይሆንብኝ በሰጧቸው ቃለ ምልልሶች ውስጥ የኢትዮጵያ ማህበረሰብ ከአጼ ኃይለስላሴ ጀምሮ በህግ አምላክ ወይም ደግሞ ለህግ ተገዢ የሆነ እና ህግን ከማህበረሰቡ ከሃይማኖትም ጋር ጭምር አያይዞ የሚያየው እንደሆነ ጠቅሰዋል። ይሄ እምነቱ ጠንካራ ነው? በዚህ ላይ ያሉት በማህበረሰቡ ለህግ ተገዢ በመሆኑ ላይ ያሉት እምነት ወይም ደግሞ ህግና መንግስትን የሚያያይዝበት እምነቱ ጠንካራ ነው
ነበረ ድሮ ማለት ነው? ድሮ ሰው በህግ አምላክ ሲባል በህግ አምላክ ቆም ከተባለ ይቆም ነበረ። በእኔ እድሜ ሁላ ደርሼበታለሁ። ይቆም ነበረ። ለምሳሌ በኃይለ ሥላሴ ዘመነ መንግስት የሆነ ሰው የሆነ ችግር ፈጥሮብሽ ፍትህ ስትፈልጊ መንገድ ላይ በህግ አምላክ ቆም ትይዋለሽ። አልቆምም ቢል አላፊ አግዳሚ ሁላ እንዴ በህግ አምላክ እየተባልክ እንዴት አትቆምም? ወራጅ ውሃ እንኳን በህግ አምላክ ተብሎ ሲጠየቅ ይቆማል የሚል ሁላ ትምህርት ቤትም ተምረናል። እንደዚህ እንደነበረ የሀገራችን የፍትህ ታሪክ እሱን ነገር አሁን እያየሁ አይደለም። በእርግጥ አሁን እያየን አይደለም። አሁን እንኳን በህግ አምላክ ብለሽ አላፊ አግዳሚ ሊዳኝሽ ቀርቶ መንግስት ጋር ሄደሽ ጉዳት ደርሶብኛል እና ፍትህ እፈልጋለሁ ብለሽ ሄደሽ ፍትህ እየተገኘ እንዳልሆነ እኔ አይደለሁም የኢትዮጵያ መሪ ሳይቀሩ ጠቅላይ ሚኒስትሩ በተደጋጋሚ የመሰከሩት ነገር ነው እና ሀገራችን ውስጥ አሁን በህግ አምላክ ብለሽ የሚሰማኝ ሰው የማግኘት እድልሽ በጣም የመነመነ ነው። ፖሊስም፣ አቃቢ ህግም፣ ፍርድ ቤትም ስራቸውን በሚገባ እየሰሩ ናቸው ብዬ አላምንም። ስለዚህ ድሮ ህግና አምላክን ሲያገናኝ የነበረ ማህበረሰባችን አሁን ህግና አምላክን እያገናኘ መሆኑ እጠራጠራለሁ። ማህበረሰባችን በእግዚአብሔር ያለው እምነት አሁንም ጠንካራ ነው ብዬ አስባለሁ። ኦፍኮርስ የድሮውን ያህል ጠንካራ ነው ብዬ አላስብም። ግን ህግንና እግዚአብሔርን የማገናኘት ነገር ግን እየተቀየረ ያለ ይመስለኛል። አሁን በህግ ተስፋ እየቆረጠ ያው በእግዚአብሔር ያለውን ተስፋ ይዞ እየቀጠለ ያለ ይመስለኛል።
አንዳንድ ሰዎች በተለይ ባለፉት ጥቂት ዓመታት በኢትዮጵያ የተከሰቱትን ሁኔታዎች በተለያዩ ቦታዎች የተከሰቱትን ሁኔታዎች እንደ ምሳሌ በማንሳት በሚያቀርቧቸው ትንታኔዎች ኢትዮጵያ ውስጥ የኢትዮጵያ ሕዝብ ብለው በጥቅልም የሚያስቀምጡት አሉ። ይሄ እምነቱ ተሸርሽሮ ወይም ደግሞ ይሄ አመለካከቱ ተሸርሽሮ በሕግም በአምላክም የመገዛቱ ማህበረሰቡ የመገዛቱን ነገር እያፈረሰ ነው ብለው ያምናሉ። እርሶ በዚህ ላይ ያሉት እምነት ምንድን ነው?
አዎ፣ በሕግ አምላክ የሚለው ባህላችን ወይም በሕግ ላይ የነበረን አመለካከት ባለፉት 50-60 ዓመታት ተቀይሯል ብዬ ነው የማስበው እኔ። ምክንያቱም አሁን ሁሉም ነገር ማለት ይቻላል በእውነት የሚያሳዝን ነው። የሆነ ነገር የሆነ ጉዳይ ያስፈጽማለሁ ብለሽ የመንግስት መስሪያ ቤቶች ስትሄጂ አሁን ጉቦ መክፈል በቃ ኖርማል ተራ ነገር መታወቂያ ማለት ነው። መታወቂያ ይታይሽ፣ መታወቂያ መንግስት እንድታወቂ ያስገድድሻል። መታወቂያን ለማውጣት ቀበሌ ስትሄጂ መከራሽን ነው የምታይ። መታወቂያ ለማውጣት በር ትጠየቂያለሽ። ይህን ያህል መታወቂያን መታወቂያ ተይውሱ ሊዝ ለመክፈል ሊዝ እንግዲህ የመንግስት ገቢ ነው። ገንዘብ ለመክፈል ፋይልሽ ተፈልጎ እንዲገኝ የግድ መክፈል አለብሽ፣ ጉቦ መክፈል አለብሽ። በየቀበሌው ብትሄጂም ባይዘ ምንም አፍረት የሚባል ነገር የለም። የትም ቀበሌ ሄደች ቼክ ብታደረገ የምታገኘው ነገር ነው። እና በዚህ ደረጃ ነው ለፍትህ እና ለህግ ያለን አመለካከት የተሸረሸረው። ይሄ ማንም ሊክደው የሚችል ነገርም አይመስለኝ። ከዚህም አልፎ ከአስተዳደር ችግርም አልፎ እርስ በርሳችን እየተቀዳደልን ነው። ለህግ ብቻ ሳይሆን ለሰው ህይወትም ያለን ቦታ በጣም እየቀነሰ ነው። ይሄ ነው ኢትዮጵያ ውስጥ በዚህ የሚቆጠር ሰው በጦርነት ሲሞት እንደ ቁጥር ነው የምትወስጂው። አሁን የሰው ቁጥርም አይመስልሽም። ይህን ያህል ሞተ ዝም ብሎ ለወሬ እንኳን እየበቃ አይደለም። ህግ ያለሽ ክብር እኮ የሚታየው ለሰው ልጅ ባለሽ ክብር። ሰውን ማታከብሪ ከሆነ ህግ ብለው ነገር የለም። የህግ ዋና አላማ እኮ የሰውን ህይወትና ምቾት የመጠበቅ አላማ ነው። ያ እያረግን አይደለም በትክክል እና በጣም ሲሪየስ ችግር ውስጥ ነው ያለን። ስለዚህ በህግ አምላክ ምንድነው ማድረግ የሚፈልገው? በህግ አምላክ የዘመቻ ስራ አይደለም። በህግ አምላክ ረዥም ጊዜ የቆየ ችግር ነው። የህግ ጥያቄ፣ የፍትህ ጥያቄ ኢትዮጵያ ውስጥ በጣም ረዥም ጊዜ የቆየ ችግር ነው። በየጊዜው ደግሞ እየተቦረቦረ እየሄደ ያለ ችግር ነው። ዘርፎ መጀመሪያ ይህን መቦርቦሩ እንዴት እናቆመው? እኔ ምን ብዬ አስባለሁ፣ አንዱ ልናቆምበት የምንችለው ህግ ላይ ያለን አመለካከት፣ ህግ ላይ ያለን ትኩረት ትንሽ እንዲቀየር ማድረግ አለብን ነው። አሁን ይሄ በዘመቻ ለምሳሌ ኮራፕሽን እንዋጋለን፣ ሁሉም ነገር ወደ ኮራፕሽን በሚል አይነት የህግ አገዛዝ ሊሰፍን አይችልም። ሰው ምንድን ነው ማድረግ አለብን? መጀመሪያ አሁን ያለንበት ሁኔታ አንደርስታንድ ማድረግ አለብን፣ መረዳት አለብን ችግራችንን ማለት ነው። ሶ አሁን ከምናያቸው ችግሮች የትኞቹ ናቸው በህግ ሊቀረፉ የሚችሉት? የትኞቹ ናቸው በሃይማኖት ትምህርት ሊቀረፉ የሚችሉት? የትኞቹ ናቸው በሞራል ትምህርት ሊቀረፉ የሚችሉት? ምክንያቱም በተለያየ መንገድ ነው የተለያዩ ችግሮች በተለያየ መንገድ ይቀረፋል። እና የህግ ሚና እዚህ ላይ ምንድን ነው የሚለውን ለማሳየት ነው የሞከርኩት። እና ለምንድን ነው ህግ ለእኔ ኢንትረስት ያደረገኝ? አንድ የህግ ባለሙያ ነኝ። ሁለተኛ ደግሞ ህግ የሁሉም ነገር መሰረት ነው ብዬ አስባለሁ። ማለት በህይወት ለመቆየት ህግ ያስፈልጋል። ተንቀሳቅሰው ለመስራት ህግ ያስፈልጋል። በሰላም ለመኖር ህግ ያስፈልጋል። ስለዚህ ሰላምና ነው ህይወትሽን ማስጠበቅ ካልቻልሽ ሌላ ነገር መስራት አልችል፣ እንደ ሶሳይቲ መቀጠል አንችልም። ስለዚህ መሰረቱ ህግ ስለሆነ ህግ ላይ ትንሽ ስራ መስራት ቢቻል ህግ ላይ ያለን አመለካከትን ህግን ማክበር የምንችልበት አጋጣሚ ድራጀት ብንችል አይ ቲንክ የተሻለ ህይወት የመኖር እድላችን ከፍ ይላል። እና ቀስ ብለን እንግዲህ ይሄ ፊልም የተጀመረው ለአንድ ወር ለአንድ አመት ለሁለት አመት አይደለም፣ ከተቻለ ለሰላሳ ለአርባ አመት ሳያቋርጥ ቀጥሎ በሰው ጭንቅላት ውስጥ እየገባ የባህላችን አካል እንዲሆን ነው እንግዲህ እኔ የምኞት።
እንግዲህ አቶ ሙሉጌታ እንዳሉት መጽሐፍ፣ ፊልም፣ ድራማ፣ አሁን ደግሞ በማህበራዊ ሚዲያ አማካኝነት የሰዎችን አስተሳሰብ መቀየር፣ ሰዎች በዛ ውስጥ እንዲማሩ ማድረግ፣ ያንንም በህይወታቸው ውስጥ እንዲገዙበት ማድረግ ይቻላል። ያንንም ደግሞ ይቻላል ብለው ያደረጉ ሀገሮች አሉ። እንግዲህ አሜሪካንንም ጨምሮ እንደዚህ አይነት ድራማዎች ይታያሉና ነገር ግን ህግን በተግባር በመተርጎም ወይም ደግሞ ህግ እንዲፈጸም በማድረግ የህግ አስፈጻሚ አካላት ቁርጠኝነት ወሳኝ ነውና እንደው በድራማ ብቻ ይሄንን መቀየር ይቻላል ማስተማር ይቻላል ወይ? ምን አሳባሉት ይሄንንስ እንዲቀየር ለማድረግ?
በድራማ ብቻ አይቻልም ሳይሆን መንግስት ቢፈልግም አይችልም። የህግ የበላይነት እንዲሰፍን ኢትዮጵያ ውስጥ ብዙ ነገሮች መቀየር አለባቸው። ይሄው እቀታችን ከፍ ማለት አለበት። የኢትዮጵያ አንድ ሀገር በጣም አዋቂ በጣም ምሁር ህዝብ የተሰበሰበበት ሀገር አይደለም። በጣም ሀብታም ህዝብ የሚኖርበት ሀገር አይደለም። ስለዚህ ድሆች ነን፣ ብዙ አልተማርንም እና ባለመማራችን እና ድሆች በመሆናችን ደግሞ በፍርሃት ነው የምንኖረው። መንግስትን ከእግዚአብሔር ጋር አጠጋግተን ነው የምናየው። መንግስትን በጣም እንፈራለን። በዚህ ምክንያት መንግስትም ይህን ዊክነስ ስለሚያውቅ መንግስትም ከኛ ያወጣ ስለሆነ መንግስት እንደሚፈራ ያውቃል። መንግስት ጉልበተኛ ነው። መንግስት በህዝቡ ላይ ያለው ስልጣን በጣም ከፍተኛ ነው። ለዚህ ናይሽ የመጣ መንግስት ቢመጣ ነገሮች እየተቀየሩ ማናያቸው። ለዚህ ነው እኔና አንቺ ዛሬ መንግስት ምንሆን ይህ ነገር እንቀየዋለን ማለት አይደለም። ስለዚህ ለውጥ መምጣት ያለበት በጣም በዝግታ ነው። ቀስ ብሎ አዝጋሚ የሆነ ለውጥ ላይ ነው መስራት ያለብን ብዬ ነው የማስበው። አሁን ሬቮሉሽን ብታካሄጅ እዚህ ሀገር አብዮት ቢካሄድ የህግ የበላይነት ይሰፍናል ማለት አይደለም አይደለም። ለዚህ ናየሽ አሜሪካውያን አሁን ብትያቸው የአሜሪካ ህዝብ ህጉ ላይ ያለው እውቀት ወይም ስለ ህጉ ያለው እውቀት በጣም የዳበረው ብዬ የማስበው በሆሊውድ ምክንያት ነው። የተለያዩ ፊልሞች አሉ አሜሪካን ሀገር የአሜሪካ ህዝብ መብቱን የሚነግሩት በቃል ዳስመስለው በፊልም በኮሚክና በቁም ነገር በድራማ በፊክሽን እና በተለያዩ መንገዶች አርት ያለው አቅም እናጋል። ሆሊውድ ያለው አቅም እናያለን። አንድ አክተር የሆነ ነገር አወራ ሲባል ምን አይነት ተደማጭነት እንደሚኖረው አሜሪካ ውስጥ እናያለን። ሶ ፊልም አንዱ ነው ከሚደረጉ ነገሮች አንዱ ፊልም ነው። ሌላው ትምህርት ነው። ለምሳሌ የት ዩኒቨርሲቲዎቻችን ሃይስኩሎቻችን በአጠቃላይ የትምህርት ስርዓታችን መቀየር መቻል አለበት። አሁን ትምህርታችን በጣም እየተዳከመ ነው። እዚህ ሀገር የትምህርት ጥራት በጣም ከፍተኛ ችግር ውስጥ የወደቀበት ነው። ትምህርት ቤት ብትሄጂ ኩረጃ ነው። በቃ ኩረጃ እንደ ኖርማል እየተወሰደ ነው። ስለዚህ ፕሮብሌማችን ሰፊ ነው። በሁሉም ፊልድ ነው ችግር ያለብን። ስለዚህ እኔ በዚህ በኩል የተቻለኝን እንደ ግለሰብ አንድ አስተዋጽኦ አደርጋለሁ። ሌላ ግለሰብ ደግሞ በሌላ ፊልድ፣ ሌላ ደግሞ በሌላ ፊልድ። ከዛ ኮሚኒቲ ሞቢላይዝ ማድረግ ይቻላል ብዬ አስባለሁ። ግራጁዋሊ ይሄ የዘመቻ ሳይሆን ቀስ ብሎ አንድ ቦታ ላይ ስንደርስ ከ20 ከ30 ዓመት በኋላ ስንደርስ ከዚህ በፊት ከ50 ዓመት በፊት የነበረው ታሪካችን አሁን አውርደ ነው አላለ ሸርሽረን ኦልሞስት ልናፈርሰው ነው አይደል? ይሄ አቁመን ማፍረሱን አቁመን መገንባቱን አሁን ብንጀምር ከ30 ከ40 ዓመት በኋላ ለውጥ እናያለን በሚል ተስፋ ነው እየተንቀሳቀስ ያለሁት በበኩል።
እንግዲህ አቶ ሙልጌታ ይሄንን ለረጅም ጊዜ እቅድ በመያዝ በማህበረሰብ ውስጥ ከ30 ከ40 ዓመት ለውጥ ለማምጣት በማሰብ ነው በህግ አምላክን የደረሱት። በምን አይነት መልኩ ነው ወደ ማህበረሰቡ ወደ ህብረተሰቡ ለማድረስ የታቀደው? ምን ያህል ክፍሎች አሉት? እንዴትስ አይነት ድራማ ነው?
ኦኬ እንግዲህ በህግ አምላክ ምንድን ነው? በጣም ቀላል ነው። የኢትዮጵያ ህግ ስለ ኢትዮጵያ ዜጎች መብት ምንድን ነው የሚያወራው ነው። ማህበረሰባችን ወይም ህዝባችን መብቱን እንዲያውቅ ነው የሚፈልገው። ማህበረሰብ ማለት ግለሰብ ማንኛውንም ግለሰብ ያካትታል እና ከግለሰቡ ደግሞ የተለያየ ስራ ዘርፍ ያላቸው ወገኖችን ይጨምራል። ዜጋ ትያለሽ፣ ፖሊስ ትያለሽ፣ አቃቤ ህግ ትያለሽ፣ ዳኛ አለ፣ የግል ጠበቃ አለ፣ ማረሚያ ቤት ይባላል። እነዚህ ተሰባስበው የህግ ስርዓት የሚባል ነገር ይፈጥራሉ። ሊጋል ሲስተም እንላል። ሶ የህግ ስርዓቱ በተቻለ መጠን ህጉ አንድ በኩል የሚያወራው ነገር አለ፣ በተግባር እየተገለጸ ያለው ግን ኮምፕሊትሊ ከህጉ ጋር የማይገናኝ። ስለዚህ ህጉና በተግባር የሚደረገው ነገር እንዲመሳሰል ነው እኔ ማስበው ወይም የምፈልገው። ምን ማለት ነው ይሄ? ለምሳሌ አንድ ፖሊስ አንድን ዜጋ በህግ መጠየቅ ሲፈልግ፣ ለምሳሌ ማሰር ቢፈልግ ምንድን ነው ህጉ የሚያዘው? አንድ ፖሊስ አንድን ሰው እንዴት ነው ማሰር የሚችለው? ምንድን ነው የሚለው ህጉ? ፖሊስ የሆነ ግለሰብን ማሰር ከፈለገ ምክንያት ካለው ማለት ነው፣ መጀመሪያ ምክንያት ሊኖረው ይገባል። ከዛ ሰውየውን ሲያገኝ የሚያዘውን ሰውዬ ሲያገኝ አቶ እከሌ ወይም ወይዘሮ ወይም ወይዘሪት እከሌ እያሰርኩ ነው ብሎ መናገር አለበት። የሚያስርበትን ምክንያት ማስረዳት አለበት። ሲያስር የታሰረው ሰው ያለመናገር መብት እንዳለው መንገር አለበት። ያ የሚያዘው ሰው ጠበቃ ማቆም ከፈለገ ጠበቃ የማቆም መብት እንዳለው መነገር አለበት። ጠበቃ ማቆም የማይችል ከሆነ መንግስት ሊያቆምለት የሚችል መሆኑ ማወቅ አለበት። መጨረሻ ያዥው ፖሊሱ ገብተዋል ወይ አሁን ያወራሁልህ ነገር መብቶችን ገብተውሃል ወይ ብሎ መጠየቅ መቻል አለበት። ምክንያቱም በማይገባ ቋንቋ ከነገረው ሰውየው ሊገባው አይችልም። ለምሳሌ ፖሊሱ የሚናገረው ቋንቋ ሰውየው የማይናገር ከሆነ ፖሊሱ ሰውየው ሊገባ በሚችል ቋንቋ የማስረዳት ግዴታ አለበት፣ አስተርጓሚ የማምጣት ግዴታ አለበት ነው የሚለው ህጉ። እንግዲህ ይህ ህጋችን ስንት ሰው ነው የኢትዮጵያ ህግ እንደዚህ አይነት መብት ለዜጎች እንደሰጠ የሚያውቅ? ስንት ፖሊስ ነው ይሄ ምንድነው ህጋዊ ግዴታ ፖሊስ ላይ እንደሚያስቀምጥ የሚያውቅ? እዚህ ሀገራችን አንድ ፖሊስ መጥቶ ሲያስርሽ ለምንድነው የምታስረኝ ብለሽ ስጠይቂው እዛ ፖሊስ ጣቢያ ስትሄድ እነግርሃል ነው የሚልሽ። ያውም ናይስ ከሆነ ፖሊስ ማለት አዘርዋይስ ሌላ ጣጣ ሊመጣብሽ ይችላል። በየመንገዱ ልደበደብ ትችላለች። ለምን ተጠየቅ ብሎ የሚቆጣ ፖሊስ አለ። እና እንደዚህ የሆነው ለምንድን ነው? ፖሊሱ የዜጋውን መብት ስለማያውቅ ነው? ወይም ዜጋው ራሱ የራሱ መብት በትክክል አውቆ መብቱን ዲፌንስ ስለማያደርግ ነው? ምናልባት ሁለቱም ሊሆን ይችላል ምክንያቱ። ስለዚህ ፖሊሱ እንዲያውቅ ቢደረግ፣ ዜጋውን መብቱን እንዲያውቅ ቢደረግ፣ ሌላውም አቃቤ ሕጉም ዳኛውም ይሄ መብት እንዳለ ብናስታውሳቸው እና ከዛ ሲሪየስሊ እንዲወስዱት ብንጎተጉታቸው ምናልባት በጊዜ የተሻለ ግንዛቤ አዳብረን ሁላችንም የምንከባበርበት ሰዓት ተፈጥሮ ህግ እሱ የሚያደርገው ሁሉም ሰው እኩል ነው በህግ ፊት የሚለውን ነገር አቃቤ ሕግ ይሁን ዳኛ ይሁን የግል ጠበቃ ሁሉም የስራ ክፍፍል ነው ያለው እንጂ በህግ ፊት ሁሉም እኩል ነው። እና እኩልነት በጣም ኢምፖርታንት ኮንሰፕት ነው፣ የህግም የፍልስፍናም የሞራልም ኮንሰፕት ነው። ስለዚህ እኩልን ከተባለ ለምንድነው ፖሊስ በዜጎች ላይ ያን ያህል ጉልበት ያለው? እኩል ከተባለ ለዚህ አይደል እንደ ህግ አገዛዝ የተባለው? ለዚህ አለም አይደለ እንደ ፖሊሱም አቃቤ ህጉም ይና ጠቅላይ ሚኒስትሩም ተራውም ሰው በህግ ስር ናቸው የሚባለው? ለዚህ አይደል እንደ ለምንድነው መንግስት እኛ ጉልበተኛ የሆነው የሚለውን ነገር በዚህ መልኩ ስህተት ነው በተግባር እየኖርን ያለ ነው፣ ከህጉ ጋር በጣም ይጋጫል። ስለዚህ ህጉ በሚጠይቀው መንገድ መኖር ስንጀምር ነው የህግ የበላይነት ሰፈነ ሊባል የሚችለው። እና የህግ የበላይነቱን አስፍነን እኩልነታችንም ለማረጋገጥ ሁሉም ሰው በህግ ስር እንዲተዳደር ለማድረግ ከወዲሁ በትንሹም ቢሆን ብንጀምር እና ይሄ ግንዛቤ እየሰፋ ሶሳይቲውን ሲያጥለቀልቅ አንድ ቀን የሆነ መሰረታዊ ለውጥ ያመጣል ብለን እንጠብቃለን ብዬ ተስፋ ማድረግ ነው እንግዲህ እኔ እየተጓዝኩ ያለሁት።
በዚህ በህግ አምላክ የፊልም ጽሁፍ ላይ ወይም በህግ አምላክ የቴሌቪዥን ድራማ ላይ የእርሶ ተሳትፎ ምንድን ነው?
አዎ እንግዲህ በህግ አምላክ ፍርድ ቤት ቀርበው በታዩ ጉዳዮች ላይ ወይም ታይተዋል ተብሎ በሚታሰቡ ኢማጂነሪ ወይም የፈጠራ ጉዳዮች ላይ የተገነባ ፊልም ነው። ሰው የኔ ስራ ምንድን ነው? መጀመሪያ ታሪኩን እኔ ነኝ የጻፍኩት። ማለት የህግ ጥያቄዎችን አንስቼ የህግ መልስ የሰጠሁት እኔ ነኝ። ሰው መናገር የምንፈልገውን ታሪክ እኔ ጻፍኩት። ያ ታሪክ አበበ ባልቻ ፕሮዲስ አደረገው። የፕሮዲሰር ስራ እሱ ሰራ ማለት ነው። እኔ የጸሐፊነት ስራ ሰራ። እኔ ደራሲ ይባላለሁ፣ እሱ ፕሮዲሰር ይባላል። ከዛ ሰለሞን ፈለቀ የሚባል ዳይሬክተር አለ፣ እሱ ደግሞ ፊልሙን ዳይሬክት ያደርገዋል፣ ወደ ፊልምነት ይቀይረዋል ማለት ነው። ከዛ የፊልም ፕሮዳክሽን ካምፓኒ ደግሞ አለ፣ የፊልም ፕሮዳክሽኑ ስራ ይሰራል። ሶ የኔ ኃላፊነት እንደ የደራሲ ወይም የስክሪፕት ራይተር ኃላፊነት ነው የወሰድኩት።
ይህንን የስክሪፕት ጽሁፍ ከጻፉት በኋላ ስክሪፕቱ ወደ ትወና ወይም ደግሞ ተዋናያኖቹ ሲሰሩት ወደዛ የተቀየረ የተስተካከለ በሌላ ሰው የተነካካ ነገር አለ ወይስ በቀጥታ በርሶ ጽሁፍ በርሶ ቃላት ተጻፉ ስክሪፕት ነው የሚተወነው?
አሁን ኖርማሊ እንዴት ነው የሚደረገው? እኔ ጻፍኩት አይደለ? ፕሮዲሰሩ እና ዳይሬክተሩ ባሉበት ተገናኝተን ስብሰባ ይጠራል። እነሱ አንበው ይመጣሉ ስክሪፕቱን። ከዛ ሶስታችንም ይሄ ስክሪፕት ወደ ፊልም እንዴት ነው ሊቀየር የሚችለው በሚለው ላይ ውይይት እናረጋለን። እና ለምሳሌ ከፊልም ጋር መሄድ ነው ነገር ካለው ሲን ወይም ኤፒሶድ ወይም ካራክተር ወይም ምን እሱ ይተቻል ማለት ነው። ዳይሬክተሩ ይሄ ነገር በዚህ መልክ ሊቀርብ አይችልም፣ ይሄ ነገር ቢቀር፣ ይሄ ነገር ቢቀየር፣ ቢስተካከል፣ ቢጨመር፣ ቢቀነስ የሚሉ ውይይቶች ይካሄዳሉ። ከዛ መጨረሻ ደረጃ በተስማማንበት እንስማማለን። አንድ ቦታ ላይ ኦኬ ይሄኛ ቢቀር ጥሩ ነው፣ ይሄኛ ቢጨመር። ይሄ ሁሉ የሚባለው ግን መሰረታዊ መልእክቱ ሳይቀየር ማለት ነው። አይቀየርም፣ ኬዙ አይቀየርም። ፕሮሰሱ የህግ ፕሮሰሱ እንዳለ አይነካም። ግን ያ ለፊልም መልክ በፊልም መልክ ሲቀርብ ሰው ስቶሪውን ሊከታተል በሚችልበት መንገድ ደስ ብሎት ኢንተርቴይንድ እየሆነ ድርቅ ያለ ሳይሆን ለስለስ ባለ መንገድ የተመልካቹን አቅም ባገናዘበ በጣም በጣም ኮምፕሊኬትድ የሆነ ፕሮሰስ ነው ሲሆን በጣም ከባድ ነው።
ስለዚህ እርሶ ምርምር ያደረጉበት በእርሶ የህግ እውቀት ልክ ተመራመሩበትን ጨምሮ በሚገባ በዚህ ድራማ ውስጥ ሀሳቤ ይተላለፋል ብለው ያምናሉ?
አይውድ ሴ 70% ልል ይችላለሁ። ምክንያቱም ሳልወድ ማጣቸው ነገሮች አሉ። ለምሳሌ ዳይሬክተሩ ካልፈለገ አይሆንም፣ ይሄን ማስተላለፍ አልችልም ማለት ይሄ በፊልም መግለጽ ከባድ ነው ወይም ደግሞ ይሄ ኦዲየንሱ አይገባውም፣ ይሄ ይሰለቻል፣ ይሄ በጣም ተንጓተተ፣ ይሄ ተደጋገመ፣ ይሄ በሚሉ ነገሮች የሚጠፉ እኔ ቢኖሩ ብዬ የማስባቸው ግን አይኖሩም ተብለው የተጣሉ ነገሮች ይኖራሉ።
ይሄ የቴሌቪዥን ድራማ መቼ ይጀመራል? በየትኛውስ ቴሌቪዥን ላይ ነው የሚቀርበው? እንዲሁም ደግሞ ለምን ያህል ጊዜ ይቆያል የሚለውን ቢነግሩን እና በሱ ብንሰናበት።
ኦኬ ቴሌቪዥኑ በአርትስ ቲቪ ነው የሚቀርበው እና በአንድ ወር ጊዜ ውስጥ ይቀርባል ተብሎ ይጠበቃል። በትክክል ቀኑን አልተነገረኝም፣ አላውቀውም። እስካሁን ሬዲ ያደረግ ነው አንድ ሲዝን ሙሉ ተሰርቶ አልቀዋል። አንድ ሲዝን 20 ኤፒሶዶች አሉት። 20 ኤፒሶዶቹ እያንዳንዱ ከ40-46 ደቂቃ ይረዝማል። በስክሪፕት ደረጃ ተጽፎ የተዘጋጀው የ8 ሲዝን ስክሪፕት ሬዲ ነው። አንዱ ሲዝን በየሳምንቱ አንዳንድ ጊዜ ነው የሚታየው አንዳንድ ኤፒሶድ 20 ኤፒሶድ ነው የመጀመሪያው ሲዝን። ስለዚህ 20 ሳምንት ይፈጃል። 20 ሳምንት ማለት ወደ 5 ወር ነው እና 5 በ8 ላባዛ ብቺ ወደ 40 ወራት ያህል ለምሳሌ ሳይቆም ቢቀጥል ማለት ነው። ስለዚህ 40 ወራት ማለት ከ3 ዓመት በላይ ይታያል ተብሎ ይጠበቃል ማለት ነው ሰው ከወደደ።
በጣም አመሰግናለሁ የባለሙያ መምህር አቶ ሙልጌታ አረጋዊ።
ጽዮን፣ አንቺንም እንግዳሽንም አቶ ሙልጌታ አረጋዊንም እናመሰግናለን። አድማጮች፣ የዚህን ቃለ ምልልስ ሙሉን በነገ ዕለት በዌብሳይታችን ላይ እንዲሁም በተለያዩ የማህበራዊ መገናኛ ገጾቻችን ላይ ማግኘት ትችላላችሁ።
የተከበራችሁ አድማጮች፣ ለምሽቱ ያዝናቸውን ዝግጅቶች አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። የመጨረሻ የሙዚቃ ግብዣችንን እናስደምጣችሁ። ሰይፉ ዮሐንስ ቆየት ያለ ዜማ ነው። መች ደርሼ ይላል።
እየታገኘሽው ሲሆን
ትጠይቀኛለች። አትጠይቀኝኝ ብዬ በጉጉት እየጠበኩሽ ነበር።
በጣም የቆየ ዜማ ነው።
ልክ ነው ሊሊ። እንደውም ብዙ ሰው በሙዚቃ የተቀነባበረውን ዜማ ነው የሚያውቀውና የምስልና ድምጽ አቀናባሪያችን ግርማ ደገፋው ነው ለእሁድ ምሽት አድማጮች ይሁንልኝ ብሎ የመረጠልን። በሱ ስም አድማጮቻችንን ጋብዘናል።
ወደ ሙዚቃው
Irake yele sipetu ketema ichinala tinsishinin kwanal sema ndalmeta begreme chederishe betta alloba safere bishe አንቺው መላገኝ ይችላል ዳልመታ እግዚአብሔር ቆም ያለ ናፍቂ ዝንርካንቺ ተለይቼ ሜደሽ ለደስ ያችናል
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ስመኝሽ የቆየነን በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እንሰናበታችኋለን።
ሰላም
በደህና ደሩ። Thank you.